ወደ ቆሮንቶስ ምዕራፍ 14 እንግዲህ ፍቅርን ተከታተሉ። የመንፈስ ቅዱስ ስጦታዎችን ይልቁንም ትንቢት የመናገር ስጦታን በብርቱ ፈልጉ። በአዲስ ቋንቋ የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ምክንያቱም ምስጢር የሆነውን ነገር በመንፈስ ቅዱስ ኃይል ስለሚናገር የሚናገረውን ቃል የሚያቀው የለም። ትንቢትን የሚናገር ግን ሌላውን ለማነጽ፣ ለማበረታታት፣ ለማጽናናት ለሰው ይናገራል። በአዲስ ቋንቋ የሚናገር ሰው ራሱን ብቻ ያነጻል። ትንቢትን የሚናገር ግን ማህበሩን ወይም ክርስቲያኖችን ያነጻል። ሁላችሁም በአዲስ ቋንቋ ብትናገሩ በወደድሁ ነበር። ይበልጥ የምወደው ግን ትንቢትን ብትናገሩ ነው። ምክንያቱም ማህበሩ ወይም ክርስቲያን ሁሉ እንዲታነጽ በአዲስ ቋንቋ የተነገረውን የሚተረጉም ከሌለ በአዲስ ቋንቋ ከሚናገር ሰው ይልቅ ትንቢትን የሚናገር ሰው ይበልጣል። እንግዲህ ወንድሞቼ ሆይ ወደ እናንተ በመጣበት ጊዜ በአዲስ ቋንቋ ብናገራችሁ ምን ጠቅማችኋለሁ? ይልቅስ የምጠቅማችሁ የእግዚአብሔርን ምስጢር መግለጥን፣ ዕውቀትን፣ ትንቢት መናገርን፣ ትምህርትን ይዤላችሁ ብመጣ ነው። እንደ ዋሽንትና እንደ ክራር ያሉት ነፍስ የሌላቸው የሙዚቃ መሳሪያዎች እንኳ የተለየ የድምጽ ቅኝት ከሌላቸው የሚሰጡት ድምጽ ምን መሆኑ እንዴት ይታወቃል? መለከት በአዲስ ድምጽ ቢነፋ ለጦርነት ማን ይዘጋጃል? እንዲሁም እናንተ ግልጥ በሆነ ቋንቋ ካልተናገራችሁ የምትናገሩትን ማን ሊያውቀው ይችላል? ለነፋስ እንደምትናገሩ ትሆናላችሁ። በዓለም ላይ ብዙ ቋንቋዎች አሉ፣ ትርጉም የሌለው ቋንቋም የለም። እንግዲህ እኔ የሚነገረውን ቋንቋ ትርጉም የማላውቅ ብሆን ለተናጋሪው ሰው እንግዳ ሆናለሁ፣ እርሱም ለእኔ እንግዳ ይሆናል። እናንተም የመንፈስ ቅዱስን ስጦታዎች በብርቱ ስለምትሹ በይበልጥ መፈለግ የሚገባችሁ ክርስቲያኖች የሚታነጹባቸው ስጦታዎች እንዲበዙላችሁ ነው። ስለዚህ በአዲስ ቋንቋ የሚናገር ሰው የመተርጎም ችሎታ እንዲኖረው ይጸልይ። ምክንያቱም በአዲስ ቋንቋ ብጸልይ መንፈሴ ይጸልያል እንጂ አእምሮዬ ፍሬ አልባ ነው። ታዲያ ምን ማድረግ ይገባኛል? በመንፈሴ ጸልያለሁ፣ በአእምሮዬም ደግሞ ጸልያለሁ። በመንፈሴ ዘምራለሁ፣ በአእምሮዬም ደግሞ ዘምራለሁ። እንዲህማ ካልሆነ አንተ በመንፈስ እግዚአብሔርን ስታመሰግን አንተ የምትለውን የማያውቅ እንግዳ ሰው ለምስጋና ጸሎትህ አሜን ሊል እንዴት ይችላል? እርግጥ አንተ ያቀረብከው የምስጋና ጸሎት በጥሩ ሁኔታ ነው፣ ነገር ግን ሌላው ሰው አይታነጽበትም። እኔ ከሁላችሁ ይበልጥ በአዲስ ቋንቋ ስለምናገር እግዚአብሔርን አመሰግናለሁ። ነገር ግን በአዲስ ቋንቋ 10,000 ቃላት ከምናገር ይልቅ ሌሎችን ለማስተማር ስል በክርስቲያኖች መካከል 5 ቃላትን በሚታወቅ ቋንቋ በአእምሮዬ መናገር እወዳለሁ። ወንድሞቼ ሆይ ለክፉ ነገር ሕፃናት ሁኑ እንጂ በአስተሳሰባችሁስ እንደ ሕፃናት አትሁኑ። ይልቁንም በአስተሳሰባችሁ የበሰላችሁ ሁኑ። ይህም በአዲስ ቋንቋ በሚናገሩ ሰዎችና በባዕድ ሰዎች አፍ ለዚህ ሕዝብ እናገራለሁ፣ ይህም ሆኖ አይሰሙኝም ይላል ጌታ እግዚአብሔር ተብሎ በሕግ ተጽፏል። ስለዚህ በአዲስ ቋንቋ መናገር ምልክት የሚሆነው ለማያምኑ ሰዎች ነው እንጂ ለሚያምኑ ሰዎች አይደለም። የትንቢት ቃል መናገር ግን ምልክት የሚሆነው ለሚያምኑት ሰዎች እንጂ ለማያምኑ ሰዎች አይደለም። ክርስቲያኖች በሚሰበሰቡበት ጊዜ እያንዳንዱ ክርስቲያን በአዲስ ቋንቋ ቢናገርና የማያውቁ ወይም የማያምኑ ሰዎች ቢመጡ ተናጋሪዎችን እነዚህ ሰዎች አብደዋል አይሉምን? ነገር ግን እያንዳንዱ የትንቢት ቃል ቢናገርና የማያምን ወይም የማያውቅ ሰው ቢመጣ በሚሰማው ቃል ሁሉ ይወቀሳል፣ እንዲሁም በሚሰማው ቃል ሁሉ ይፈረድበታል። በልቡ የተሰወረው ነገር ይገለጣል፣ በግንባሩም ተደፍቶ በርግጥ እግዚአብሔር በመካከላችሁ ነው በማለት ለእግዚአብሔር ይሰግዳል። ወንድሞቼ ሆይ እንግዲህ ምን ማድረግ ይገባል? ለጸሎት በምትሰበሰቡበት ጊዜ ከናንተ አንዱ የመዝሙር ስጦታ አለው፣ ሌላው የማስተማር ስጦታ አለው፣ አንዱ ስውር የሆነውን ነገር የመግለጽ ስጦታ አለው፣ አንዱ በአዲስ ቋንቋ የመናገር ስጦታ አለው፣ ሌላው የመተርጎም ስጦታ አለው። ታዲያ ይህ ሁሉ ስጦታ ክርስቲያኖችን የሚያነጽ መሆን አለበት። በአዲስ ቋንቋ የሚናገሩ ቢኖሩ 2 ወይም ቢበዛ 3 ሆኖ በየተራ ይናገሩ። እነርሱ የሚናገሩትንም ሌላ ሰው ይተርጉም። የሚተረጉም ሰው ከሌለ ግን በአዲስ ቋንቋ የሚናገሩት በስብሰባ ላይ ዝም ይበሉ። ለራሳቸውና ለእግዚአብሔር ብቻ ይናገሩ። ትንቢት የሚናገሩ 2 ወይም 3 ሆነው ይናገሩ። ሌሎቹ ግን የተነገረውን አዳምጠው በጥንቃቄ ያመዛዝኑ። بسو سبالاي لمي جن ليلا سو عنداش نگر بي قلت اللت يمي يمرياو تناغاري زمي بل ياندان دون دي مارن ناندس نانا هلات چون باية ترى اكزيابيرن قالما ناغر تشلال لاتشو ينبيات يتنبيت منفس لنبيات يتاززال مكنياتوم اكزيابيري سلام عملاك نونجي يهوكت عملاك عيد اللم باكزيابير زبابيات كريستيانات هلون دمي درقو سيتوش بتسألو سبسبا جيزي زمي بلو مكنياتوم يموسيه قندم يزو اندي تاززونجي اندي ناغر والتفكاد اللاتشوم አንዳንድ ነገርን ማወቅ ቢፈልጉ ባሎቻቸውን በቤት ይጠይቁ ምክንያቱም በጸሎት ስብሰባ ጊዜ ሴት እንድትናገር ተገቢ አይደለም የእግዚአብሔር ቃል የመጣው ከናንተ ነውን ወይስ የእግዚአብሔር ቃል የደረሰው ወደናንተ ብቻ ነውን እኔ ነብይ ነኝ ወይም እኔ መንፈሳዊ ስጦታ አለኝ የሚል ሰው ቢኖር ይህ የጻፍሁላችሁ የጌታ ትእዛዝ መሆኑን ይወቅ ይህን የማያውቅ ቢኖር እርሱ ማይታወቅ ስለዚህ ወንድሞቼ ሆይ ትንቢት ለመናገር በብርቱ ፈልጉ በአዲስ ቋንቋ መናገርንም አትከልክሉ ነገር ግን ሁሉ ነገር በአግባብና በስርዓት ይሁን